ከተባበሩት መንግስታት የልማት ግቦች መካከል በሶስተኛ ደረጃ የተቀመጠው የሴቶች እኩልነት ነው። የሴቶችን እኩልነት በጤናው፣ በትምህርትና በተለያዩ ዘርፎች ውስጥ ለማሳካት የተለያዩ ጥረቶች የሚደረጉ ሲሆን ሀገር በቀል የሆነው ህይወት ኢትዮጵያ የሴቶች እኩልነትን ለማሳካት ወንዶችን በሙሉ እንደ ጥቃት አድራሽ ከመውሰድ ይልቅ መልካም አባቶችን በማበረታታትና በተምሳሌትነት በማውጣት እንዲሁም ለወንዶችና ለሃይማኖት አባቶች ስለሴቶች እኩልነት አስፈላጊነትና ስነተዋልዶም ጭምር በረዳት የሚችሉበት ሁኔታ ላይ እየሰራ ይገኛል። በዚህ ዙሪያ ከተቋሙ ዋና ስራ አስፈጻሚ አቶ ጌታለም ካሳ ጋር አጭር ቆይታ አድርጌ ነበር። ቆይታችን አቶ ጌታለም ስለተቋማቸው ህይወት ኢትዮጵያ እንቅስቃሴዎች ከሚያብራሩበት ይጀምራል።
ኢትዮጵያ ወንዶችን አጋር ማድረግ የሚያስችል ፕሮግራም ቀርጾ እየሰራ ነው። እንደምናውቀው እንግዲህ በተለይ በሴቶች ላይ፣ በህፃናት ላይ፣ በልጃገረዶች ላይ እየደረሰ ያለው ጥቃት ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ አንዱ ማህበራዊ መስተጋብር እየፈጠረ ያለው ሁኔታም ነው። ባህላችንም ማህበራዊ ነገራችንም ለወንዶች ቅድሚያ እየሰጠ ነው ያደግነው የሚለውን ሌሎቹም ያደጉት። ስለዚህ ያ ደግሞ የፈጠረ ያለው ሌላ ጫና አለ። እንግዲህ ስነስርዓቱ ጾታ እኩልነት እንዳይረጋገጥ የራሱን አስተዋጽኦ እያደረገን ያለው። ስለዚህ በዚህ ምክንያት ሴቶች እንደምናየው ከትምህርታቸው በኋላ የመቀጠር ትምህርታቸው ላይ አቴንድ እንዳያደርጉ ማድረግ በአቅድ በመርቶ ሊመጣ ይችላል፣ በጣናት ጋሪቻ ሊመጣ ይችላል። በሌሎች ምክንያቶች ሴቶች የተጋላጭ የሆኑበት ሁኔታ ያለው እና ስለዚህ እዚህ ላይ ወንዶች ትልቁ ነገር ሊጫወቱ ይገባል። ምክንያቱም ለአስገድዶ መድፈር ወይም ፆታዊ ጥቃትን ፆታዊ ጥንቃሳን ስማነሳ ወንዶች ናቸው የሚያገዘያሉ። ይሄ ማለት ደግሞ ኢትዮጵያ ውስጥ ወደ 100 ሚሊዮን ህዝብ ቢኖር ከዛ ውስጥ 50% ወንዶች ናቸው ብለንድምን ከዛ ውስጥ መጣም የዛናል። በጣም ብዙ መልካም ወንዶች አሉ፣ መልካም አባቶች አሉ፣ መልካም ወንዶች አሉ፣ መልካም ባሎች አሉ። ስለዚህ እነዚህን መልካም ነገር በማጎልበት እነዚህ ጥቂት ሰዎች ማሻሻል አልቻልም ነው የሚልም እንደምታ ነው። ስለዚህ ለምሳሌ የወንዶች አጋርነትን ወደ ጤናው ልሰድ በተለያዩ በጠንቷ አካባቢ እንደምንመለከት የወሊድ አገልግሎት መቆጣጠሪያ ትምህርት የሚሰጠው ለሴቶች ወንዶቹ በብዛት እየተካፈፋሉ። ስለዚህ በዛ ምክንያት ኮንፍሊክት እና ሌሎች ነገሮች ሲፈጠሩ እናያለን። በስነ ተዋልዶ ጤና ፕሮግራም ውስጥ ወጣት ወንዶችን ወይም ደግሞ ባለትዳር ወንዶችን ማሳተፍ መቻል አንደኛ የወሊድ ሁኔታን አቅደው መውለድ እንዲችሉ የሁለቱም ኃላፊነት ይሆናል። አሁን የአንድ ኃላፊነት ነው እየሆነ ያለው። ስለዚህ ሴቷን እናስተምራታለን፣ ባሏ ደግሞ ልጅ መውለድ ይፈልጋል። ስለዚህ በሁለቱ መሀል የሀሳብ ልዩነትና ግጭት አለ ማለት ነው። ስለዚህ ምናልባት የወሊድ አገልግሎት ስትጠቀም እንኳን እንዳገኘ ወንድ ሊያደርስ የሚችለው ፆታዊ ጥቃት የከፋ ነው። ስለዚህ የስነ ተዋልዶ ጤና ፕሮግራም ወንዶችን መሳተፍ ቢችሉ እውቀቱ ቢኖራቸው ጥቅሙ ለራሳቸው ነው፣ ለሴቷ ብቻ አይደለም። ስለዚህ የምናስተምራቸው ወንዶች የኛ ፕሮግራም የተከታተሉ ወንዶች በዚህ ፕሮግራም ውስጥ ማለት እንዲችሉ እያደረግን ያለን ከሴቶች የተባላ አጋራቸው ጋር ጤና ጣቢያን መጎብኘት። ስለዚህ እነዚህ ነገሮች ቢመጡ የስርዓተ ፆታ እኩልነት በተወሰነ ደረጃ ሊረጋጋ ይችላል ብለን እናምናለን። ሌላው ከፆታዊ ጥቃት አንጻር በከተማም በገጠር የምናየው ወንዶች ጥቃት ሴቶች የምናየው ስለዚህ በጥቃቱ ወንዱ ራሱ ተጎጂነት፣ ሴቷን ተጎጂነት። ስለዚህ እሱ በወንጀል ሊጠየቅ ነው፣ እሷ ላይ ደግሞ የደረሰው ሌላ አደጋ አለ። ስለዚህ ወንዱ እነዚህ በእጅ ላይ ያለውን ጉልበት፣ በእጅ ላይ ያለውን እውቀት፣ በእጅ ላይ ያለውን ገንዘብ፣ በእጅ ላይ ያለውን ስልጣን ወንድ ልጅ በአግባቡ ለመልካም ነገር መጠቀም ብቻል አስተዋጽኦ ማድረግ ይቻላል። ምንም ነው
እንግዲህ ህይወት ኢትዮጵያ እጅግ ልምድ አካብቷል። ከ10 ዓመት በላይ በስራ ላይ ቆይቷል እና ከዚህ አንጻር ወንዶችን ስለ ስነ ጾታ ማስተማሩ ላይ ምን አይነት ውጤቶች አስመዝግባችኋል? ምን አይነት ለውጦች ሳያችሁ?
መጀመሪያ ኢንሴቲቭስ ሊጀምርና ይህንን ስናደርግ እንደ አንድ ድርጅት የወንዶች አጋርነት ፕሮግራም የወንዶች የአባቶችን ቀን እንደ መነሻ አክብረናል ከአመታት በፊት። ስለዚህ ዛሬ በተለያዩ ተቋማት በተለያዩ ሚዲያዎች የአባቶች ቀን አመት እየጠበቀ እየተከበረ በዚህ መልካም አባቶች መልካም ወንዶች እየተመሰገኑ ነው ያሉትና ያ ምናልባት የምንፈልገውን ነገር እንደዛ ማህበረሰቡ ብቻ አይደለም ሲቪል ሶሳይቲ ኦርጋናይዜሽኖችም በፕሮግራሞቻቸው የወንዶች አጋርነት በዚህ ኢትዮጵያ ውስጥ ወደ 26 ድርጅቶች ተቋም ሚኒስትሪን እንዳደርጉ እናደርጋለን። ሌላው ሚዲያዎች ናቸው። የተለያዩ ሀገር ውስጥ ያሉ ሚዲያዎች የስርዓተ ፆታ ፕሮግራሞቻቸው ውስጥ የወንዶች አጋርነት አስፈላጊ እንደሆነ በተለያዩ ፕሮግራሞቻቸው እየገለጹ ነው እያስተማሩ ነው ያሉት። ስለዚህ ይሄ ለኛ ትልቅ ስኬት ነው። በሚዲያ ላይ የተከለለ ትልቅ ነገር በተለይ አሁን የእምነት ተቋማት አባቶች ናቸው ትልቁን ዘል የሚቀመጡበት በህፃናት ጋብቻ ላይ እና ያለ እድሜ ጋብቻም ከፍተኛ ሁኔታ እየተነገሩ ያሉት ይህም አንዱ እያየን ያለ ነው መልክ ነው። ስለዚህ ወንዶች አሁን በተፈለገ መልኩ የፕሮግራሞች ላይ እየገቡ ነው ማለት ነው።
አቶ ጌታለም ካሳ ከአሜሪካ ድምጽ ጋር ለነበሩት ቆይታ እጅግ አመሰግናለሁ።